Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና ከጎኔ አብራኝ ቁጭ ብላለች።
ሰላም እንደምናመሻችሁ። በምሽቱ ዝግጅት የኦሮሚያ ሕዝብ ተገቢ ብሶት እንዳሉት የተቀበለው የኢትዮጵያ መንግስት ተግባራዊ እንቅስቃሴ ማድረግ እንደሚጠበቅበት ዩናይትድ ስቴትስ አስታውቃለች።
It's going to take some time for the government to address those difficult issues and I think our main concern
መንግስቱ እነዚህ አስቸጋሪ ሁኔታዎችን ለመፍታት ጊዜ ይወስድበታል። አቤ ስጋታችን መንግስቱ ይሄንን እስኪያደርግ ድረስ ከህዝቡ ጋር መተማመን ይገባዋል። ይሄም የሚሳካው የፖለቲካ ክርክርና ተሳትፎ እንዲስፋፋ በር ሲከፍት ነው።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲያዊ ሰብአዊ መብትና የሥራ ጉዳዮች ረዳት ሚኒስትር ቶም ማሊኖውስኪ በአዲስ አበባ ከኢትዮጵያ ባለስልጣናት ጋር ተወያይተዋል።
በሌላ ዜና የኦሞ ህዝቦች ዲሞክራሲያዊ ህብረት ምክትል ሊቀመንበርና ሌሎች ሁለት ሰዎች በፖሊስ ቁጥጥር ስር ውለው ዛሬ ሐዋሳ መግባታቸው ታውቋል። ዝርዝሩ ደርሶናል።
ወደ ኢትዮጵያ የሚገባው ቀጥተኛ የመዋለ ንዋይ ፍሰት እድገት ቢያሳይ መጠኑ አሁንም ቢሆን አነስተኛ ነው ይላሉ የምሽቱ እንግዳችን።
የቻይና ቀጥተኛ ኢንቨስትመንት ጠቅላላ እንደው የተከማቸው እስካሁን 600 ሚሊዮን ነው ገደማ ነው አምና። ግን አምና ደግሞ የመጣው የየአመቱ ፍሎ እንለዋለን እኛ፣ የየአመቱ የሚመጣው ስታይ ደግሞ 122 ሚሊዮን ብቻ ነች።
ዶክተር አለማየሁ ገዳ በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ናቸው። ቀጥተኛ ያልሆነውን በብድር የሚገኘው ግን የገንዘብ ፍሰቱ እጅግ ብዙ ነው ይላሉ።
ይህንን ከምን ጋር ታወዳድረዋለህ? ጠቅላላ ቻይና ለኢትዮጵያ ፋይናንስ ያደረገችው በብድር መልክ ስንት ነው ስትል ወደ 17 ቢሊዮን ዶላር ነው።
በኢትዮጵያ ውስጥ ሰላምና ዲሞክራሲን ለማስፈን ግጭቶችን በመፍታት ረገድ የሲቪል ማህበራት ምን አይነት ሚና ሊጫወቱ ይችላሉ? በሳምንቱ መጨረሻ በዋሽንግተን ዲሲ የተካሄደ ህዝባዊ ስብሰባ ውይይት ተደርጎበታል። በስፍራው ተገኝተን ዘገባ አጠናቅረናል።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የቆጵሮስ ፍርድ ቤት የግብፁን አየር መንገድ አውሮፕላን አስገድዶ ደሴቲቱ አገር እንዲያርፍ ያደረገውን ጠላፊ ምርመራ እስኪያከናውን ለስምንት ቀን በእስር ላይ እንዲቆይ አዘዘ። ተጠርጣሪው አውሮፕላኑን በመጥለፍ ሰዎችን በማገት በማሸበርና ፈንጂ ከመታጠቅ ጋር በተያያዙ ሁለት ክሶች ተወንጅሏል። ግብፅ አእምሮ የታወከ ሰው ነው ያለችውን የ59 ዓመቱን ሰይፍ ኢዲን ሙስጠፋን ቆጵሮስ አሳልፋ እንድትሰጣት ጠይቃለች። ትናንት ማክሰኞ ለስድስት ሰዓት ከዘለቀው ከባድ ፍጥጫ በኋላ በቁጥጥር ስር የዋለው ሙስጠፋ ድርጊቱን የፈጸምኩት ባለቤቴንና ልጆቼን 24 ዓመት ሙሉ ሳላያቸው በመኖሬ ነው ሲል ለቆጵሮስ ፖሊሶች ተናግሯል። የግብፅና የቆጵሮስ ባለስልጣናት ድርጊቱን ከሽብርተኝነት ጋር የተገናኘ እንዳልሆነ አመልክተዋል። 72ቱ መንገደኞችና የበረራ ሰራተኞችም ያለምንም ጉዳት ተለቀዋል። ፈንጂ ታጥቅ ያለው አውሮፕላኑን አፈነደዋለሁ እያለ ይዝት ነበር የተባለው የታጠቀው የውሸት ፈንጂ መሰል መሆኑን ባለስልጣናቱ ደርሰውበታል ተብሏል። የናይጄሪያ የጦር ሰራዊት በፕሬዚዳንት ሙሐመድ ቡሃሪ መሪነት በቦኮ ሀራም ላይ ባካሄደው ዘመቻ ከፍተኛ ስኬት አስመዝግቧል ሲሉ የሀገሪቱ መከላከያ ሚኒስቴር ተናግረዋል። ጀኔራል ዳን አሊ በዛሬው ዕለት በሰጡት መግለጫ ጦር ሰራዊቱ ብዛት ያለው መሬት ከአሸባሪው ቡድን እጅ አስለቅቋል፣ በአሁኑ ወቅት ቦኮ ሀራም በአብዛኛው በሽምቅ ውጊያ ውስጥ ብቻ ተወስኗል ብለዋል። ፕሬዚዳንት ባራክ ኦባማ በሀገሪቱ የበርካቶችን ሕይወት እየቀጠፈ የሚገኘውን የሄሮይንና ኦፒድ አደንዛዥ ቅመማ ቅመም እጽዋትና መድኃኒቶች ሱሰኝነትን ለመታደግ በሚሊዮን የሚቆጠር የገንዘብ እርዳታ እንደሚሰጡ ቃል ገቡ። እንደ አውሮፓውያን አቆጣጠር በ2014 ዓ.ም ብቻ 28,000 አሜሪካውያን ከህጋዊ መድኃኒትና ህገወጥ የእጽ ሱሰኝነት ጋር በተያያዘ መሞታቸው ይታወቃል። ፕሬዚዳንት ኦባማ በአትላንታ በሐኪም ትእዛዝ የሚወጡ መድኃኒቶችና የሄሮይን አደንዛዥ ቅመማ ቅመም አጠቃቀም ብሔራዊ ጉባኤ ላይ ተገኝተው የእጽና የመድኃኒት ሱሰኝነትን ለመታደግ በሚሊዮን የሚቆጠር ገንዘብ እርዳታ እንደሚሰጡ ቃል ገብተዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የኦሮሚያ ሕዝብ ተገቢ ብሶቶች እንዳሉት የተቀበለው የኢትዮጵያ መንግስት ተግባራዊ እንቅስቃሴ ማድረግ እንደሚጠበቅበት ዩናይትድ ስቴትስ አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ ሰብአዊ መብትና የሥራ ጉዳዮች ረዳት ሚኒስትር ቶም ማሊኖውስኪ በዚህና በሌሎች ጉዳዮች ላይ ከኢትዮጵያ ባለሥልጣኖች ጋር ተወያይተዋል። የሕዝቡ ችግሮች እስኪፈቱ ድረስ ግን መንግሥት የፖለቲካ ምህዳሩን መክፈት፣ የሲቪል ማኅበራት በኦሮሚያ ሚናቸው እንዲጫወቱ ማድረግ፣ የጸጥታ ኃይሎችን ማዕከል ያደረገ ምላሽ ከመስጠት መቆጠብ እንዳለበት ረዳት ሚኒስትሩ ለቪኦኤ ማምሻውን ገልጸዋል። እስክንድር ፍሬው ነው ያነጋገራቸው፣ ዝርዝሩን ይዟል።
ውይይቱ አመታዊ ቢሆንም የተነሱት ጉዳዮች ወቅታዊ ጭምር ናቸው። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብትና የሥራ ጉዳዮች ረዳት ሚኒስትር ቶም ማሊኖውስኪ ትናንት የተገናኙት የተለያዩ መስሪያ ቤቶችን ከሚወክሉ የኢትዮጵያ ባለስልጣናት ጋር ነበር። የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳ፣ የውጭ ጉዳይ ሚኒስትር ዴታ አምባሳደር ታዬ ህዝቀስላሴና ሌሎችም የኢትዮጵያን መንግስት ወክለው መገኘታቸውን የተጠቆመው ከኦሮሚያ ሁኔታ እስከ ሲቪክ ማህበር ሰቡ ሚና መንግስት ዲሞክራሲን ለመገንባት እስከሚያደርገው ጥረት ያሉት ሁሉ ተነስተዋል ብለዋል ረዳት ሚኒስትር ማሊኖውስኪ ለቪኦኤ ሲናገሩ። በተለይ የኦሮሚያን ሁኔታ በተመለከተ መንግስት ኃላፊነት መውሰዱ አዎንታዊ እርምጃ መሆኑን በተግባር ግን መታገዝ እንዳለበት ጠቅሰዋል።
I have to say I've been very impressed by how
መንግስት በኦሮሚያ የተፈጠረውን ሁኔታ በተመለከተ የራሱ የሆኑ ኃላፊነቶችን በግልጽ የተጋፈጠበት ሁኔታ እንዳስደነገጠኝ መናገር አለብኝ። በዚያ ያለው ህዝብ ተገቢ ብሶቶች ናቸው ያላቸውን ከመፍታት አንጻር አስፈላጊ እርምጃዎችን በመውሰዱ እነዚያን የመንግስት አስተያየቶች ወይም መግለጫዎች ተመልክተናል፣ በከፍተኛ ሁኔታም ተቀብለናቸዋል። አሁን ደግሞ መንግስት እነዚህን ወደ ተግባር እንዲቀይራቸው እንጠብቃለን። ዛሬ የተወያየነው በዚህ ጉዳይ ላይ ነው።
በኦሮሚያ የተፈጠረው ሁኔታ ምክንያት የመልካም አስተዳደር ችግር መሆኑን ለዚህም ኃላፊነቱን እንደሚወስዱ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ማሳወቃቸው ይታወሳል። ከትናንቱ ውይይት በመነሳት የተናገሩት አሜሪካዊው ረዳት ሚኒስትርም የህዝቡ ብሶቶች በመሬት አጠቃቀም፣ በሙስናና የመልካም አስተዳደር ችግሮችን በመሳሰሉ ጉዳዮች እንደሚንጸባረቁ ጠቁመዋል። መንግስት እነዚህን ችግሮች እስኪፈታ ጊዜ መውሰዱ እንደማይቀርም ያምናሉ። ይህ እስኪሆንም የተለያዩ እርምጃዎች መውሰድ እንዳለበት አብራርተዋል።
It's going to take some time for the government to address those difficult issues.
መንግስቱ እነዚህን አስቸጋሪ ሁኔታዎች ለመፍታት ጊዜ ወስድበታል። አብይ ስጋታችን መንግስቱ ይሄንን እስኪያደርግ ድረስ ከህዝቡ ጋር መተማመን እንደሚገባው ነው። ይህም የሚሳካው የፖለቲካ ክርክርና ተሳትፎ እንዲስፋፋ በር ሲከፍት ነው። በኦሮሚያ የማህበረሰብ ተቋማት ህዝቡ የገጠመውን ችግር እንዲፈቱና ሚናቸው እንዲጫወቱ መፍቀድ አለበት። በእንቅስቃሴው የመጀመሪያ ምዕራፍ እንደተመለከትነው አይነት ደህንነትን ያማከለ አስተዳደርን ወደ ጎን መተው ያሻል።
በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብትና የሥራ ጉዳዮች ረዳት ሚኒስትር ቶም ማሊኖውስኪ የአንድ ቀን የኢትዮጵያ ጉብኝታቸውን አጠናቀው ዛሬ ወደ ሩዋንዳ አምርተዋል። በመቀጠልም ወደ ቡሩንዲና ኬንያ እንደሚያመሩ ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የኦሞ ህዝቦች ዲሞክራሲያዊ ህብረት ምክትል ሊቀመንበርና ሌሎች ሁለት ሰዎች በፖሊስ ቁጥጥር ስር ውለው ዛሬ አዋሳ መግባታቸው ታወቀ። ታሳሪዎቹ ላለፉት 5 ቀናት ፍርድ ቤት እንዳልቀረቡ ዘጋቢያችን መለስካቸው አምሃ ያደረሰን ዘገባ ጠቁሟል። የዞኑ ፍርድ ቤት ጉዳዩን ለማየት ስልጣን ስለሌለው ታሳሪዎቹን ፍርድ ቤት ለማቅረብ እንዳልቻለ ፖሊስ ይገልጻል።
የኦሞ ህዝቦች ዴሞክራሲያዊ ህብረት ምክትል ሊቀመንበር አቶ አለማየሁ መኮንን፣ የዚሁ ፓርቲ አባል አቶ አብርሃም ብዙነህና በፓርቲ አባልነት የማይታወቁት አቶ ስለሺ ጌታቸው ቅዳሜ መጋቢት 17 ቀን 2008 ዓ.ም በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል በጅንካ ከተማ ፖሊስ በቁጥጥር ስር ውለው ዛሬ ሐዋሳ ከተማ በክልሉ ፖሊስ ኮሚሽን ግቢ እንደሚገኙ የኦሞ ህዝቦች ዴሞክራሲያዊ ህብረት ሊቀመንበር አቶ ግርማ በቀለ ለቪኦኤ በስልክ ገለጹ። አቶ ግርማ ጨምረው እንዳስረዱት ቅዳሜ ዕለት የፍርድ ቤት ትዕዛዝ የያዙ የፖሊስ አባላት የአቶ አለማየሁ መኮንንን ቤት መፈተሻቸው ታውቋል። በትዕዛዙ መሠረት ፖሊስ ከተጠርጣሪው ቤት የግንቦት ሰባት አርበኞች ጽሑፎችን፣ የመገናኛ መሳሪያዎችንና የጦር መሳሪያዎችን እንዲይዙ ያዛል። ይሁንና በተጠርጣሪው ቤት የተገኙት የመዝሙር ካሴቶች፣ የሥነ ግጥም ጽሑፎች፣ ከዚህ በፊት በአካባቢው በደረሱ ግጭቶች የተጎዱ ሰዎች ስም ዝርዝር እንደሆነ አቶ ግርማ ገልጸዋል። የተጠረጠሩበት ወንጀል ምን እንደሆነም ፖሊስ ለታሳሪዎች አልገለጸም ብለዋል አቶ ግርማ። ተጠርጣሪዎቹ ከተያዙበት ዕለት ጀምሮ እስከ ዛሬ ባለፉት አምስት ቀናት ውስጥ ፖሊስ ፍርድ ቤት አላቀረባቸውም ብለዋል። የጅንካ ፖሊስ አዛዥ ሻለቃ ሺኩን አርቴ በበኩላቸው ለቪኦኤ በስልክ እንደገለጹት ተጠርጣሪዎቹ በፖሊስ ቁጥጥር ስር እንደሆኑ አረጋግጠዋል። ፍርድ ቤት ያልቀረቡት ግን የዞኑ ከፍተኛ ፍርድ ቤት ጉዳዩን የማየት መብት የለኝም ስላለን ምን ማድረግ እንዳለብን ከክልሉ ፖሊስ ኮሚሽን ጋር እየተነጋገርንበት ነው ብለዋል። ታሳሪዎቹ የተጠረጠሩበትን ወንጀል ብጠይቃቸውም በዚህ ጉዳይ ላይ ቃላቸውን ለመስጠት ፈቃደኛ እንዳልሆኑ፣ በብርበራ የተያዙ ቁሳቁሶችን በተመለከተ ምንም አይነት ዝርዝር እንደማይሰጡኝ ነግረውኛል። ከክልሉ ፖሊስ ኮሚሽን ጋር ተነጋግረው ሲያበቁ ሙሉ መረጃ እንደሚሰጡኝና ከሰዓት በኋላ እንድደውልላቸው ነግረውኝ ነበረ። ይሁንና ስልካቸውን ደጋግሜ ብደውልም ለጥሬ ምላሽ ማግኘት አልቻልኩም። ግንቦት ሰባት በኢትዮጵያ ፓርላማ በአሸባሪነት የተፈረጀ ድርጅት እንደሆነ ይታወቃል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን ለማዳመጥ በ19 ሜትር ባንድ በ15580 ኪሎ ሄርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አምሃሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶቻችሁን ስጡን።
አሁኑኑ አድረሱን አስተያየቶቻችሁን አት ቪኦኤ አምሃሪክ ላይ። በተለይ አስቀድመን ያቀረብንላችሁ በኦሮሚያ የተከሰተውን ሁኔታ አስመልክቶ ዩናይትድ ስቴትስ የሰጠችው መግለጫ ላይ የእናንተን አስተያየት አኑሩ። በቀጥታ እንነጋገር። ወደ ተከታዩ ዘገባችን እንለፍ። አሁን በኢትዮጵያ ምጣኔ ሀብት ቀጥተኛ የውጭ መዋለ ንዋይ ፍሰት እያደገ ቢመጣም በቂ አይደለም ይላሉ በአዲስ አበባ ዩኒቨርሲቲ ጥናት ያከናወኑት ዶክተር አለማየሁ ገዳ። ቀጥተኛ ያልሆነው ኢንቨስትመንት ማለት በብድር የሚገኙና መንግስት የመሰረተ ልማትና ሌሎች ስራዎችን ለማከናወን የሚያውለው የገንዘብ ፍሰት በእጅጉ ከፍተኛ እንደሆነ ነው ባለሙያ የገለጹት።
በተለይ ከቻይና የሚገኘው ብድር 17 ቢሊዮን ዶላርስ ደርሷል። ገንዘብ ልማትን ያሳልጣል፣ ግን ብድር ስለሆነ መከፈል አለበት። በአጠቃላይ ምጣኔ ሀብትና ብድሩን በምትከፍሉት በተለይ የዛሬ ወጣቶች የወደፊት ኑሮ ቀጥተኛ ተጽዕኖ ይኖረዋል። ዝርዝሩን ሄኖክ ሰማዝጌር ከዶክተር አለማየሁ ገዳ ጋር ያደረገው ውይይት ላይ ይቀርባል።
ቀጥተኛ ኢንቨስትመንት የምንለው በአማካይ በአመት ከ255 ሚሊየን በላይ ዶላር በላይ በየአመቱ ይገባል። ግን በቅርቡ ለምሳሌ ያምናውን ብንወስድ በጣም ትልቁ 1.2 ቢሊዮን ዶላር ነው ቀጥተኛ ኢንቨስትመንት የመጣው።
ይሄ 1.2 ቢሊዮን ዶላሩ ባለፈው አመት የነበረው በመጠጥ ኢንዱስትሪ በስፋት በመጠጥ ኢንዱስትሪዎች በቢራ ኩባንያዎች በመሳሰሉት እንደሆነም ይታወቃል።
አዎ፣ ግን አሁን ዋናው የጥበቱ አላማ ግን ምንድነው ያልኩት እኔ ይሄ ገንዘብ በጣም ትንሽ ነው 1.2 ቢሊዮን ግን ቀጥተኛ ያልሆነ ኢንቨስትመንት አለ ቀጥተኛ ያልሆነ ኢንቨስትመንት በተለይ ከቱርክ ከቻይና ከህንድ የሚመጣ አለ እሱን ላይ ብናተኩር ነው የውጪ ኢንቨስትመንት ሊገባን የሚችለው ያኛው ሊያሳስተን ይችላል ምክንያቱም በጣም ትንሽ ነው ቢዬ ለምሳሌ ብሰጥህ የቻይና ቀጥተኛ ኢንቨስትመንት ጠቅላላ እንደው የተከማቸው እስካሁን 600 ሚሊዮን ነው ገደማ ነው አምና ግን አምና ደግሞ የመጣው የያመቱ ፍሎ እንለዋለን እኛ የያመቱ የሚመጣው ስታይ ደግሞ 122 ሚሊዮን ብቻ ነች አምና የመጣው 122 ነው የተጠረቀቀሙ ለብዙ አመት ደግሞ ስታዩ ኤፍዲአይ ስቶክ ምን የሚሉት ማለት ነው የተጠረቀሙ ስታዩ 600 ሚሊዮን ነው አሁን ይሄንን ከምን ጋር ታወዳድረዋለ ጠቅላላ ቻይና ለኢትዮጵያ ፋይናንስ ያደረገችው በብድር መልክ ስንት ነው ስትል ወደ 17 ቢሊዮን ዶላር ነው
አጠቃላይ የሆነው እዚህ ላይ ለሁላችንም ግልጽ ለማድረግ ቀጥተኛ የሆነ ኢንቨስትመንትና ቀጥተኛ ያልሆነ ኢንቨስትመንት ልዩነታቸው ምንድነው
ቀጥተኛ የሆነ ኢንቨስትመንት የሚባለው ባለቤቱ የውጭ ሀገር ዜጋ ሆኖ በኢትዮጵያ ውስጥ መጥቶ ኢትዮጵያ ውስጥ በቋሚነት አመራሩን ወይም ማኔጅመንቱን የሚመራበት ትልቅ ሼር ያለበት ኢትዮጵያ ውስጥ የተተከለ መዋለ ንዋይ ወይም ኢንቨስትመንት ማለት ነው። ለምሳሌ ሼክ መሐመድ አላሙዲ ሳውዲ ዜጋ ናቸው። ኢትዮጵያ ውስጥ መጥተው ኤልፎራ የሚባል የዶሮ እርባታ ሲያቋቁሙ ያ ቀጥተኛ ኢንቨስትመንት ነው። ሳቸው ወይም የሳቸው ኩባንያ ነው ማኔጅ የሚያደርገው ማለት ነው። ይሄ ቀጥተኛ ያልሆነ ያልኩት የትኛው ነው? ለምሳሌ ኢትዮጵያ መንግስት አዲስ ባቡር ዘርግቷል አዲስ አበባ ከተማ ውስጥ። ያ ኢንቨስትመንት የማን ነው? ኢትዮጵያ መንግስት ኢንቨስትመንት ነው። ግን ብሩ ከየት ነው የመጣው? ከቻይና ነው የመጣው።
በብድር ማለት ነው።
ሰዎች ከየት ነው የመጡት? በብድር ማለት ነው። ከቻይና ነው የመጣው። ግን ቻይኖቹ ባይኖሩ ደግሞ ሊኖረን አይችልም ነበር አይደል? ስለዚህ የውጭ ኢንቨስትመንት ይመስላል ግን ቀጥተኛ ኢንቨስትመንት አይደለም ብድር ብንለው ይሻላል ወይም እነሱ ክሬዲት ፋይናንሲንግ በእንግሊዘኛ ወይም ቬንደር ፋይናንሲንግ የሚሉት ነው።
ከሌሎችስ ምዕራባውያን ከሆኑ ከአይኤምኤፍ ከዓለም ባንክ እንደዚሁም የአፍሪካ ልማት ባንክም አሉ ሌሎች አጋር መንግስታትም አሉ እሱ የት ነው የሚገባው ምን ያህል ነው ቁጥሩስ?
እሱ በብድር ነው የሚገባው በብድር ተብሎ ነው የሚገባው ቁጥሩን አላውቀውም ግን ብዛት የለውም ብልህ ጠቅላላ ከአስር ቢሊዮን በታች ይመስለኛል እሱ ብድር የምንለው ነው ቀጥተኛ ኢንቨስትመንት አንለውም።
ይሄ 17 ቢሊዮን ብሩ ግን በጣም ብዙ ገንዘብ ነው።
ክሬዲት ፋይናንሲ ነው። አዎ፣ የት የሚገባ ይመስላል መሰለ? ለምሳሌ የኢትዮጵያ ቴሌኮም ብትወስድ መጀመሪያ ላይ 1.5 ቢሊዮን ሰጥቶናል ቻይና ለመጀመሪያው ምዕራፍ። በሁለተኛው ምዕራፍ 1.3 ቢሊዮን ሰጥቶናል። አሁን እሱን ስደምረው ወደ 3 ይጠጋል ማለት ነው። ከአዲስ አበባ ተነስቶ ጅቡቲ የሚሄደው ባቡር ላይ እንደገና የቻይና መንግስት ነው የሰጠን። እሱም ወደ ከሁለት እስከ 3 ቢሊዮን ይሆናል። የአዲስ አበባ ባቡር ብትወስደው ግማሽ ቢሊዮን ነው። እንደዚህ የመንገዶች ላይ አለ። የህዳሴው ግድብ ማስተላለፊያው የመብራት ኃይሉ ማስተላለፊያ ወደ 1 ቢሊዮን አለ። እነዚህ ስደምራቸው እስካሁን የተሰጡት ወደ 17 ቢሊዮን ይገባሉ።
ብዙ ገንዘብ ነው። ይሄ አነስተኛ ወለድ ያለው ነው ወይስ በገበያ ዋጋ ነው ብድሩ የሚገኘው?
አንዳንዴ ከገበያ የሚበልጣል። ይሄ ነው ትንሽ የሚያስፈራው ምንድን ነው? ከዓለም ባንክ ወይም ከዓለም ገንዘብ ድርጅት የምናገኛቸው ገንዘቦች በጣም ጥሩ ነው። እንትኑ የችሮታ ጊዜው ጥሩ ነው። እስከ 10 ዓመት በኋላ ነው መክፈል የምትጀምረው የችሮታው ጊዜው። እንደገና ደግሞ እስከ 40 ዓመት ድረስ ልትቆይ ትችላለህ። የመክፈያው መጨረሻ ጨረሰ የምከፍልበት እስከ 40 ዓመት ይሆናል። ወለዱ ከአንድ በመቶ በታች ነው። እንደውም 0.7 አካባቢ ነው በአማካይ። ስለዚህ ከነሱ የምናገኘው ርካሽ ነበር። ችግሩ ምንድን ነው? ያው እነሱ አሟላ የሚሉ የፖሊሲ አሟላ የሚሉ የሰብአዊ መብት ምናምን ቅድመ ሁኔታዎች ስላሉ እንደ ልብ አታገኘው። ቀጥተኛ ያልሆነው ግን ምንም ቅድመ ሁኔታ የለውም። ግን ስታወዳድረው የችሮታው ጊዜ በጣም አጭር ነው። 3 ዓመት ቢሆን ነው የዛ 10 አልኩ፣ ይሄኛው 3 ነው። የመክፈያው ጊዜ ያ እስከ 40 ዓመት ይሄዳል፣ ይሄኛው 10 ዓመት ነው። ወለዱ የለንደን ወለድ የባንኮች ወለድ ወይም ላይቦር ይባል ለንደን ኢንተር ባንክ ኦፍሸር ሬት የሚሉት ማለት ነው። የለንደን ባንኮች ወለድ ላይ ከሱ ላይ ይጨምራል። እስከ 1 ወይ 2 ወይ 3 ነጥብ ወደ ላይ ከፍ ይላል። የለንደኑ ለምሳሌ 1% ከሆነ ይሄኛው 4% ሊሆን ይችላል ማለት ነው።
ከፍተኛ የብድር ጫና በምጣኔ ሀብት ላይ የሚፈጥረው ጫና ብድሩን በሚከፍለው የወደፊት ትውልድ ኑሮ ላይ የሚኖረው ተጽዕኖ እና የመፍትሄ አማራጮቹን በነገው ዝግጅት ይዘን እንቀርባለን። የምትከታተሉት ሊል ነበር ሄኖክ
ዲና ቪኦኤ ነው። ዲጄ ፋትሱ እዚህ ስቱዲዮ አለ። አንተን ለማስተዋወቅ ይኸውልህ ቸኩዬ ነው።
አሪፍ አሪፍ። ያው ሙዚቃ አዘጋጅቼላችኋለሁ ለዛሬ። የተዘጋጀው ሙዚቃ ዳዊት መለሰ ነው። ቆየት ካሉት ሙዚቃዎቹ መካከል የሚወደደውን አልቻልኩም እንጋብዛለን።
I got more, but I am sky. I got most but I am sky.
በኢትዮጵያ ውስጥ ሰላምና ዲሞክራሲን ለማስፈን ግጭቶችን በመፍታት ረገድ የሲቪል ማህበራት ምን አይነት ሚና ሊጫወቱ ይችላሉ? ባለፈው ሳምንት በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን ምሁራን፣ የሲቪልና የፖለቲካ መሪዎች ከህዝቡ ጋር ያደረጉትን ውይይት ክፍል አንድ ነበረ ያስደመጥናችሁ። ኢትዮጵያ ውስጥ እየጨመሩ የሚሄዱትን ግጭቶች ለመፍታትና የብሔራዊ አንድነት መንፈስን ለማጠናከር በሚያስችሉ ወቅታዊ ጉዳዮች ላይ በቪዥን ኢትዮጵያና በኢትዮጵያ ሳተላይት ሬዲዮና ቴሌቪዥን ኢሳት አዘጋጅነት ዋሽንግተን ዲሲ ውስጥ የተካሄደውን ስብሰባ ጽዮን ግርማ ተከታትላ የሚከተለውን አጠናቅራለች። እንከታተለው። ቅዳሜ መጋቢት 17 ዋሽንግተን ዲሲ በሚገኘው ማሪዮት ሆቴል በተካሄደው የመጀመሪያው ቀን ውይይት ጥናቶችንና የመወያያ ሐሳቦችን ለተሳታፊዎች ያቀረቡት በአማካሪነት የሚሰሩት ዶክተር አሰግድ ሀብተወልድ፣ የሰብአዊ መብት ተሟጋቹ አቶ ኦዋንግ ሜቶ፣ የሰብአዊ መብት ተሟጋችና ጥናት አጥኚ አቶ ጋሻው ገብሬና በቺካጎ የኢትዮጵያውያን ማህበረሰብ የቦርድ አመራርና የሰብአዊ መብት ተሟጋች ዶክተር እርቁ ይመር ናቸው። ያወያዩቸው ደግሞ ዶክተር አሸናፊ ጎሳይ ነበሩ። ዶክተር አሰግድ ሀብተወልድ ከግጭት በኋላ ያለችውን ኢትዮጵያ ስኬታማ ለማድረግና ሰላማዊ ሽግግርን ለማምጣት የአመራር ክፍተትን ማጥበብ የሚል ይዘት ባለው ጽሁፋቸው ኢትዮጵያ በአምባገነን መንግስት ስር እየተዳደረች እንደምትገኝ ለማወቅ ማንም ሰው አስታዋሽ እንደማይፈልግ ከገለጹ በኋላ በአሁኑ ወቅት ኢትዮጵያ በአምባገነን ስርዓት ስር በቀውስ በረሃብና በተለያዩ ችግሮች ስር እንደምትገኝ ገልጸው አንዳንድ ሰዎች ለዚህ ምክንያቱ ህወሓት ነው ሲሉ፣ ሌሎች ደግሞ ደርግ ወይም የምዕራቡ ዓለም መንግስታትና አሜሪካ ነች ይላሉ። አንዳንዶች ደግሞ እርግማን ስላለብን ፈጣሪ ነው፣ ሌሎች ደግሞ ሰይጣን ነው። ጥቂቶችና ነገሩን ጠለቅ ብለው ለማየት የሚሞክሩ ህገ መንግስቱና ብሔር ተኮር ፌዴራሊዝም ነው ሲሉ፣ የአየር ንብረት ለውጥ እንደሆነም የሚናገሩ አሉ ብለዋል። እንደ እርሳቸው ግምገማ ምክንያቱ የአመራር ክፍተት እንደሆነ አስረድተዋል። እንደ ህዝብ የኢትዮጵያ ህዝብ መሪዎቹን መዝኖ በምክንያት እንደማይወድና እንደማይጠላ ገልጸው ከአመራሮቹ በጎና እኩይ የሆኑትን ምግባሮች ከመለየት ይልቅ በተለይ ከስልጣን ከወረዱ በኋላ ሁሉንም ወደ አንድ ቆሻሻ ማጠራቀሚያ እንጥላቸዋለን ብለዋል። በየትኛውም መልኩ ስልጣን ላይ የሚወጣ አመራር ከቀደሙት ጥንካሬና ድክመትን መማር አለበት ብለዋል። ህዝብም እንደ ህዝብ መሪዎቹን በጥንካሬያቸው አመስግኖ በድክመታቸው ደግሞ ሊወቅሳቸው ይገባል ብለዋል።
We need different leaders for different seasons of our time. For example, during conflict, we need different kind of leaders.
ለተለያዩ ጊዜዎች የተለያዩ መሪዎች ያስፈልጉናል። ለምሳሌ እንዳሁኑ ባለው የግጭቶች ጊዜና ከግጭት በኋላ ባለ ጊዜ የተለያዩ መሪዎች ናቸው ሊኖሩን የሚገባ። ብዙ ጊዜ ትክክለኛ መሪዎች እንዲኖሩን አንሰራም። በግጭት ጊዜ ግርማ ሞገስ ያላቸው በህዝብ ተወዳጅ የሆኑ መሪዎች ናቸው የሚያስፈልጉን። ስሜት ቀስቃሽ መሆን አለባቸው። ለምሳሌ ማርቲን ሉተር ኪንግ ጁኒየር አሜሪካውያን የዘር መድሎን ይዋጉ በነበረበት ጊዜ ቃሎቻቸው ኃይል ነበራቸው። እንደ ማህትማ ጋንዲ ያሉ መሪዎች ሰውን በተግባራቸው ምሳሌነት ነበር የሚያነቃንቁት። እነዚህ ሁለት መሪዎች የተዋጣላቸው መሪዎች የሆኑት ግርማ ሞገስ ስለነበራቸው፣ ተወዳጅም ስለነበሩ፣ ስሜት ሰርጓጅ የሆኑ ንግግሮቻቸውና ተግባሮቻቸው ሰውን ስለሚያስከትሉ ነው። ለዚህ ነው ለተለያዩ ጊዜያት የተለያዩ መሪዎች ሊኖሩን ይገባል የምለው። አባታዊ ተክለሰብእና ያላቸው፣ የተለየ የፖለቲካ ጥማት የሌላቸው፣ መልካም ዝናን የተካኑ፣ ታማኝና ሁሉን አቃፊ የሆኑ ሊሆኑ ይገባል። ከግጭት በኋላና በመረጋጋት ጊዜ ለአንድነት ጠሪ፣ አንደበታቸውና ተግባራቸው የሰለጠኑ ስልታዊ አሳቢዎች፣ ባለራእዮችና የተግባር መሪዎች መሆን አለባቸው መሪዎች።
ሁለተኛው ጽሑፍ አቅራቢ አቶ ኦባንግ ሜቶ ሲሆኑ የገለልተኛ ተቋማት አለመኖር ኢትዮጵያ ውስጥ ለተከሰቱ ችግሮች ከፍተኛ አስተዋጽኦ እንዳበረከተ ገልጸው የኢትዮጵያ ሕዝብ የምግብ ረሃብ ብቻ ሳይሆን የመልካም አስተዳደርና የገለልተኛ ተቋም ረሃብተኛ ጭምር እንደሆነ ገልጸዋል። የመሬት ብዝበዛ፣ ድርቅ፣ ግጭት መኖሩን ያስታወሱት አቶ ኦባንግ ኢትዮጵያ ውስጥ እንደ አውሮፓውያን አቆጣጠር በ2010 ስራ ላይ በዋለው የበጎ አድራጎት ድርጅቶችና ማህበራት አዋጅና በመንግስት ጫና ምክንያት ገለልተኛ ተቋም መመስረት ባይችል እንኳን ከኢትዮጵያ ውጪ ያሉ ኢትዮጵያውያን ተባብረው ጠንካራ ገለልተኛ ተቋም በማቋቋም መስራት አለባቸው ብለዋል።
So many of us in the Western world, we are not organized. That is the problem.
በምዕራቡ ዓለም ያለነው እጅግ ብዙ ነን። ችግሩ የተደራጀን አይደለንም። ለሁላችሁም ለምሁራንና ለሌሎችም ኢትዮጵያውያን የማቀርበው ጥሪ ተቋም እንመስረት። ከአይሁድ መማር እንችላለን። አይሁድ በአንድ ወቅት የተገፉ ነበሩ። ዛሬ ማንም ወደደም ጠላ ከማናችንም የበለጠ የሚፈልጉ ናቸው።
እኛ ስንማር ከጓዳ አይደለም የተማርን፣ አንድ ክፍል ላይ ነቀነጮቹ ጋር ስንትና ስንቶቹ የነጮች ልጆች የሚያስተማሩ አበሾች። እስከ መቼ ነው እንደዚህ የምንኖር? 50 years of starvation. We are starving of lack of leadership. We are starving.
50 ዓመት ተራብን። በአመራር እጦት ተርበናል። ጥሩ አመራር ባለማግኘታችን ተርበናል። መልካም መንግስት በማጣት ተርበናል። ይህ ደግሞ
በሰማያ ወርድም Obama will not give it to us. It is us who can give it to us. Institutions.
ኦባማ አይሰጠንም። ይህንን ተቋም ለኛ የሚሰጠን እኛ ብቻ ነን። እኛ ብቻ ነን ልናደርገው የምንችለው።
ሶስተኛው ተናጋሪ አቶ ጋሻው ገብሬ ኢትዮጵያ ውስጥ ግጭት በአርብቶ አደሩ መካከል መሬት ብዝበዛ በሚኖርበት ወቅትም እንደሚፈጠር ገልጸው በመንግስት በኩል እነዚህን ግጭቶች በማብረድ ዘላቂ መፍትሄ ከመፈለግ ይልቅ ዝም ብሎ እንደሚመለከታቸው ካስረዱ በኋላ ግጭትን በተመለከተ ከታሪክ ጋር ያጣቀሱ ማብራሪያ ሰጥተዋል። በጽሁፋቸው ማጠቃለያም ግጭቶችን ለማርገብ ተባብሮ መስራት አስፈላጊ መሆኑን ተናግረዋል። ለ19 ዓመት ያህል በሰባይ ወይም በዜጋ ድርጅቶች መሳተፋቸውን የተናገሩት የመጨረሻው ተናጋሪ ዶክተር እርቁ ይመር የሲቪክ ማህበራት ምንነትና ዲሞክራሲና ለውጥን ለማምጣት የሚጫወቱት ሚና የሚሉ ሀሳቦችን አንስተዋል። ባህላዊ የሲቪክ ድርጅቶች ምንድናቸው በማለት የቀደመ ታሪካቸውን ሲያስታውሱ አውጫጭኝ፣ አፈርሳታ፣ እድር፣ እቁብና ሽምግልና በማህበረሰብ ውስጥ የነበራቸውን ከፍተኛ ሚና ጠቁመዋል። ረሃብን ተከትለው ወደ ኢትዮጵያ የገቡት ዘመናዊ የበጎ አድራጎት ድርጅቶች ከተመሰረቱም በኋላ በርከት ያሉ በጎ ተግባራት መከናወናቸውን ገልጸው የበጎ አድራጎት ድርጅቶችና ማህበራት አዋጅ ተግባራዊ ከተደረገ በኋላ ግን የእነዚህ ድርጅቶች ሚና አብቅቶለታል ብለዋል። ለዚህ ህግ መጽደቅና ድርጅቶቹን ለማሽመድመድ ዋነኛው ተጠያቂ መንግስት ቢሆንም እኛ ተጠናክረን በመስራት ህጉ እንዳይወጣ አለማድረጋችን በራሱ ተወቃሽ አድርገናል ብለዋል።
ها hello jigjiga hello goday hello qabri dahar hello dagaxbuur hello diri dhabe hello shinil gabina voa gabina 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 waxa dagaysanaysan gabina voa gabina gabina gabina
የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ ላይ ስትከታተሉን ለቆያችሁ እናመሰግናለን። አስተያየቶቻችሁን በማንኛውም ሰዓት አድርሱን። በትዊተርም እንዲሁ #gabinavioin በመጠቀም አስተያየቶቻችሁን ላኩልን።
ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማግዘር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበት።
መልካም ምሽት። በነገው ጉዞ እንገናኝ።